መቀሌ ከተማ አቅራቢያ ቶጎጓ በተባለ አካባቢ የገበያ ስፍራ ላይ በተፈጸመ የአየር ጥቃት ጉዳት ደርሶባቸው ሕክምና ለማግኘት ተከልክለው ነበር የተባሉ ቁስለኞች ወደ መቀሌ አይደር ሆስፒታል መግባት መጀመራቸው ተነግሯል። የዩናይትድ ስቴትስ መንግስትና የአውሮፓ ህብረት ጥቃቱና ጉዳቱ የደረሰባቸው ሰዎች ህክምና እንዳያገኙ መታገዳቸውን የሚያወግዙ መግለጫዎች አውጥተዋል። በሌላ በኩል በታጣቂዎች ላይ እንጂ ሰላማዊ ሰዎች ላይ የተፈጸመ ጥቃት የለም ሲሉ የኢትዮጵያ መከላከያ ሰራዊት ቃል አቀባይ ለጋዜጠኞች ተናግረዋል። ሙልጌታ አጽመሃ ዝርዝሩን ያስደምጠናል።
በትግራይ ክልል እንደርታ ወረዳ ቶጎጋ አዳጋ ስሉስ በተባለ አካባቢ ለገበያ በተሰበሰበ ህዝብ ላይ ያየር ጥቃት ከትናንት በስቲያ ሲፈጸም ወደ ገበያው ፍየሎች ይዞ መሄዱ የሚናገረው ማዕረግ ጎይቶም የተባለ የ16 ዓመት ታዳጊ በደረሰው ያየር ጥቃት በሆዱና በእጁ ላይ ጉዳት እንደደረሰበት ገልጿል። ማዕረግ የሚያውቃቸው 10 ሰዎች መሞታቸው ተናግሯል። ቆስሎ ለህክምና ወደ መቀለ ለመምጣት ተፈልክሎ በመቆየቱ ደግሞ ስቃዩ በርስቶብኛል ብሏል። በፍንጣሪ እጄና ሆዴ አካባቢ ከተመታ በኋላ ወደ አምቡላንስ እና እንሄዳሉ የነበሩ አምቡላንሶች የተወሰኑ ሰዎች ይዘው መሄድ ሲጀምሩ አታልፉም ብለው ከለከሏቸው። እዛው አደረን። በነጋታውም ጧት ማለፍ ተከልክለዋል። እንዳንታከም ነው በወታደሮቹ የተከለከል ነው። እዛ እንድንሞት በድብደባው ከ80 በላይ የሞተ ይኖራል። ይህም ቁጥር ጉዳት የደረሰባቸው ሰዎች አይጨምርም። ቤቶቹም የፈረሱ ስላሉ እስካሁን በቤቶቹ የተቀበሩ ያልተነሱ ሬሳዎች ሊኖሩ ይችላሉ ነው ያለው። በትናንትናው ዕለት ለሐኪሞች ወደ ተጎጋ መሄድ ተፈቅዶላቸው በአምቡላንስ ወደ አይደር ሆስፒታል እንዲመጣ በመደረጉ መረድ ህክምናው ጀምሯል። የእጅ ቀዶ ጥገና እንዲሰራለትም ወረፋ እየጠበቀ ነበር። በአይደር ሪፈራል ሆስፒታል የድንገተኛ ህክምና ክፍል ኃላፊ ዶክተር ዳንኤል ወልዱ ድብደባው ተፈጽሟል የተባለው ከትናንት በስቲያ 6 ሰዓት አካባቢ ነው፣ እኛ ያወቅነው ደግሞ በዛው ዕለት 8 ሰዓት አካባቢ ነው። ከዛ ሰዓት ጀምሮ የድንገተኛ ክፍል ሐኪሞችና ሰራተኞች ዝግጁ ነበርን፣ ነገር ግን ማለፍ ተከልክሏል። ከ4 ሰዓታት በላይ በኬላዎች ቆይተናል ብለዋል።
ላይ ነው ተፈቀደው ይላሉ። ከ4 ሰዓት በላይ የተጓጉ አፕዴት ካወቅንበት ሰዓት ጀምሮ ከ8 ሰዓት አካባቢ ነው እስከማቀር ድረስ 8 ሰዓት አካባቢ ጀምሮ እስከ 8 ሰዓት ከአንድ ቀን በኋላ 8 ሰዓት ድረስ እንዳልተፈቀደ ነበር የተነገረን። ከዛ በኋላ ነበር የተፈቀደው እና ታማሚዎች የወደቁ ብዙ እንዳሉ ኦሬዲ መረጃ ደርሶን ነበር። ብዙ ድጋፍ የሚያስፈልጋቸው የታመሙ እናቶች፣ ህፃናት፣ ሽማግሌዎች ጭምር እንደነበሩ ነበር የተነገረን። ይሁን እንጂ ያው አልደረስንላቸው። የሞቱም ዴፊኒትሊ ይኖራሉ። ከዛ ውጭ ግን እዛ የሚቻለውን ነገር እየተደረገ ቢያንስ ከአንድ ቀን በላይ ህክምና ሳያገኙ ቆዩ ማለት ነው። ከዛ በኋላ ግን ከአንድ ቀን በኋላ ተፈቀደ ከተባለ በኋላ 2 አምቡላንስ ብቻ ነበር የተላከው። 2 አምቡላንስ ተልኮ ያው በሽተኞቹ ሊመጡ ቻሉ። ሁሉም አይደሉም የመጡት። ያው የተቻለውን ህክምና የተጫነ በአንድ አምቡላንስ 5 ምናምን ፔሸንት እየተጫነ ነበር የመጡት። ያው አጠቃላይ የመጡት እነዚህ ናቸው። እስካሁን ድረስ ወደ 31 ፔሸንቶች ነው የመጡት።
ትናንት ወደ ህክምና ከገቡ የቆሰሉ ሰዎች በተጨማሪ ሌሎች ታካሚዎች ለማምጣት 10 አምቡላንሶች በዛሬው ዕለት ተልኳል፣ እየጠበቅናቸው ነው ሲሉ ዶክተር ዳንኤል ገልጿል። የሞቱ ሰዎች ቁጥር ከ40 እስከ 80 ሊደርሱ ይችላሉ የሚል መረጃ አለ ያሉት ዶክተር ዳንኤል የቆሰሉ ደግሞ ከ60 በላይ ናቸው ብለዋል። የተጎጂዎች ቁጥር ከዚህ ሊልቅ እንደሚችልና በቀጣይም ማጣራት ያስፈልገዋል ብለዋል። የአሜሪካ መንግስት ውጭ ጉዳይ ቢሮ ትናንት ማምሻውን በጉዳዩ ላይ ባወጣው መግለጫ ጥቃቱን አውግዟል። በገበያ ላይ በተፈጸመ ጥቃት በርካታ ንጹሃን ዜጎች ተገድሏል እንዲሁም ቆስሏል የሚል ሪፖርት መውጣቱ በከፍተኛ ሁኔታ እንዳሳሰበው ነው የገለጸው። ሐኪሞች ለተጎጂዎች እርዳታ እንዳያደርጉ በጸጥታ ኃይሎች መታገዳቸውንም ከታማኝ ምንጮች እንደሰማ በመግለጫው ጠቅሶም አስቸኳይ ሕክምና የሚያስፈልጋቸው ተጎጂዎች መከልከል ጭካኔና በፍጹም ተቀባይነት የሌለው ነው ብሏል። የአሜሪካ ውጭ ጉዳይ መግለጫ የኢትዮጵያ ባለስልጣናት ጥቃት ለደረሰባቸው ሰዎች አስቸኳይና ያልተገደበ የሕክምና እርዳታ እንዲያገኙ ማድረግ አለባቸው ያለው መግለጫው የደረሰው ጉዳትም በገለልተኛ አካል እንዲጣራና ጥፋት የፈጸሙትም ተጠያቂ ሊሆኑ ይገባል ብሏል። መግለጫው በትግራይ አስቸኳይ የተኩስ አቁም እንዲደረግ፣ ያልተገደበ እርዳታ እንዲኖር እንዲሁም ንጹሃን ዜጎች ሊጠበቁ ይገባል ሲል ገልጿል።
በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስም ጥቃቱን በማውገዝ ምርመራ ተካሂዶ በጉዳዩ ላይ ተጠያቂ ሊኖር ይገባል ብለዋል።
Well, I heard about that airstrike while I was in the room and you might read the tweet. because I called for accountability. I called for an investigation.
ስለ የአውሮፕላን ጥቃቱ የሰማሁት ክፍል ውስጥ ሆኜ ነው። በትዊተር የጻፍኩትን ማየት ይቻላል። በጉዳዩ ተጠያቂ እንዲኖር ጥሪ አቅርቤያለሁ። ምርመራም እንዲካሄድ። በትግራይ ጉዳይ ደግሞ አቋማችን ግልጽ ነው። ተኩስ እንዲቆም ለኢትዮጵያ መንግስት ደግሞ የሰብአዊ እርዳታ በሁሉም እንዲከፈት ጠይቀናል። የሚፈጸሙ የሰብአዊ መብት ጥቃቶችም ተጠያቂዎች ሊኖሩ ይገባል። በኢትዮጵያ ያሉ የኤርትራ ሰራዊትም ሊወጡ ይገባል። በዚህ ጉዳይ በሙሉ ሰዓት የሚሰራ ልዩ ልዑክም አለን ነው ያሉት። የአውሮፓ ህብረት ባወጣው መግለጫ በበኩሉም ንጹሃን ሆን ብሎ ኢላማ ያደረገ ጥቃት እንደሚያወግዝ ገልጿል። የንጹሃን ዜጎች ጥቃት በማንኛውም መንገድ ምክንያት ሊሰጥ አይገባም ያለው የአውሮፓ ህብረት ከዓለም አቀፍ ህጎች ጋር ይጻረራል ሲልም ገልጿል። የህክምና እርዳታ የሚሰጡ አምቡላንሶች ታግደዋል የተባለው ከተረጋገጠ ደግሞ የዓለም አቀፍ ህግ የሆነውን የጄኔቫ ኮንቬንሽን በከፍተኛ ሁኔታ የሚጥስ ይሆናል ብሏል የአውሮፓ ህብረት በመግለጫው። ጥቃቱ በክልሉ እስካሁን ድረስ የሚፈጸሙ ረሃብና ወሲባዊ ጥቃትን እንደ ጦር መሳሪያ ተጠቅሟል የሚል ክሶችና ዓለም አቀፉን የሰብአዊ ህግና መብቶች ከመጥሱ እንደ አንዱ ይቆጠራል ብለውታል መግለጫው። ዓለም አቀፉ የቀይ መስቀል ማህበር በበኩሉ በጥቃቱ የቆሰሉ ከተጎጋና ከሀገረ ሰላም በመውጣት ወደ መቀለ ለህክምና መውሰዱ ገልጿል። በዚህ ሂደት ሌሎች ባለድርሻ አካላትም እንደተባበሩት ነው የገለጸው። የኢትዮጵያ መከላከያ ሰራዊት በበኩሉ በተጎጋ በገበያ ላይ የተፈጸመ የአየር ጥቃት በንጹሃን ላይ ያነጣጠረ ነው መባሉ አስተባብሏል። የሰራዊቱ ቃል አቀባይ ኮንሬል ጌት መታዳና ለጋዜጠኞች በሰጡት መግለጫ የአየር ጥቃቱ ኢላማ ያደረገው የሰማዕታት ቀን ሊያከብሩ የተሰበሰቡ የአማጺው ታጣቂዎች ነው ብለዋል።
ፕላኖቻችንም አይን ስላላቸው የትኛው የታጠቀ ነው የትኛው ሲቪል ነው የሚለውን በደንብ ስለሚለዩ ዘመኑ የቴክኖሎጂ ስለሆነ ይሄንን ኃይል ነው እርምጃ የተወሰደበት። በጣም ውጤታማ ስራ ተሰርቷል። ጀግናው አየር ኃይላችን ውጤታማ ስራ ሰርቷል። ስለዚህ ሲንቀሳቀሱ የትግራይ ሰራዊት ሲመጡ የትግራይ ሲቪሊያን የሚሆኑበት እድል የለም። የተመተው ታጥቆ የሰማዕታት ቀን እናከብራለን ሲል የነበረን እነን ገበያ የተጠቀሙበት ካውዜን የሰኔ 15 ጭፍጨፋ ጋራ አያይዘው አሁንም ተጨፈጨፍ ዳግም እንደዚህ ተደረገ ብለው ጥርሳቸውን በነቀሉበት ያሰጥ ፕሮፖጋንዳ አሁንም ሰው ለማነሳሳት የሚያደርጉት ሙከራ ነው።
የኢትዮጵያ ውጭ ጉዳይ ሚኒስተር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው የኢትዮጵያ መንግስት ሰላማዊ ሰዎች ላይ ኢላማ ያደርግም ብለው ታጣቂዎቹ ግን ሲቪል ሰዎችን እንደ ከለላ ይጠቀማሉ ሲሉ ተናግሯል። ወሬውን እየተራገበ ያለው ደግሞ የሀገሪቱ ታሪካዊ ምርጫን ለማደብዘዝ ነው በማለት አጣጥለውታል።
የኤርስትራት ተፈጸመ መንግስት ዜጎችን አጠቃ ብለው መግለጫ የሚሰጡ ሰዎች መግለጫቸውን አይታችሁ እንደሆነ ይሄንን ታሪካዊ ምርጫ እንኳን መንሽል ለማድረግ ግዴታ ነበራችሁ። ለምን መግለጫዎች ለምን በኢትዮጵያ ታሪክ ውስጥ ትልቅ ቦታ የሚሰጠው ኢትዮጵያ ህዝብ እንዲወጡ በጣም በተረጋጋ ሁኔታ በስሜት ከ12 ሰዓት በላይ ቆሞ ያደረገውን ያካሄደውን ምርጫ እንኳን ከዚህ ቀደም በዲሞክራሲ ሲሚሉ ሲገዘቱ የነበሩ የዲሞክራሲ አባት ነን የሚሉ ሰዎች ይሄን ሳይጠቅሱ እቺን አሁን አቴንሽን ዳይቨርት ለማድረግ እቺን ፈጠሩ።
የህወሓት ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ትናንት በትዊተር ገጻቸው የአብይ አህመድ መንግስት በጦር ሜዳ ከፍተኛ ኪሳራ ስላጋጠመው ለገበያ በተሰበሰበ ህዝብ ላይ በሰላማዊ ሰዎች ጥቃት በተጎጋ ፈጸመ ብለዋል። ቀጥለውም የትግራይ ጸረ አውሮፕላን ኃይል በትናንትናው ዕለት አንድ አንቶኖቭ ጠሏል ሲሉ ገልጸዋል። ሰሞኑ በትግራይ ጦር አስመልክቶ የትግራይ ኃይሎች በኢትዮጵያ የመከላከያ ሰራዊት ጥቃት በመፈጸም የተለያዩ ቦታዎች መቆጣጠሩና የጦር መሳሪያዎችን መያዙ ለሰራዊቱ ቅርብ የሆነው ድምጽ ወያነ የተባለ ቴሌቪዥን ዘግቧል። ኮሬል ጌትነት በዛሬው መግለጫቸው ከሰሞኑ የትግራይ ኃይሎች ቦታዎች መቆጣጠራቸውን የሚገልጸውን ዜና አጣጥለውታል። ህወሓት ሐሰተኛ መረጃ በመንዛት ዘመቻ ተጠምዷል ያሉ ሲሆን ይህም ባለም አቀፍ ማህበረሰቡ ዘንድ ጥንካሬ እንዳለው ለማስመሰል የሚደረግ ከመንግስት ጋርም ድርድር ለመቀመጥ ያለመ ነው ሲሉ አጣጥለውታል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።